Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በምሽቱ ጋቢና የኢትዮጵያ ፓርላማ የአስቸኳይ ጊዜ አዋጁን ለተጨማሪ 4 ወራት አራዘመ።
እነዚህና መሰል ጉዳዮችን ተከትሎ የአስቸኳይ ጊዜ አዋጁ ለአንድ ጊዜ ቢራዘም የተደላደለና እጅግ አስተማማኝ የሆነ ሰላም ለማረጋገጥ ይቻላል የሚለው ሀሳብ በሕዝቡ ውስጥ እንደሚንሸራሸር ለመገንዘብ ችለናል።
በቅርቡ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለሕዝብ ተወካዮች ምክር ቤት የሰጡት ቃል ነው። በአዋጁ የታሰሩ ወይም ታስረው የተፈቱ የድረገጽ አምደኞችና መምህራንስ ምን ይላሉ?
እውነቱን ለመናገር አልጠበቅኩም ነበር። ምክንያቱም ለሀገር ኢኮኖሚ ገጽታ በጣም አስቀያሚ ነው የአስቸኳይ ጊዜ አዋጅ ማለት። ስለዚህ ያራዝሙታል ብዬ አልጠበቅኩም ነበር እና እንደውም እየሞከሩ
በአዋጁና ከአዋጁ ቀድሞ በነበረ 2 ጊዜ ታፍርሶ የተፈታው የዞን 9 የኢንተርኔት የጡመራ መድረክ አምደኛ በፍቃዱ ኃይሉ ነው። ጋዜጠኛና አምደኛና መምህር የሆነው ስዩም ተሾመንም በዘገባ ይዘናል።
በሌላ ዜና የኢትዮጵያ ገዢ ፓርቲ ኢህአዴግና አስቀድሞ 21 አሁን ደግሞ መድረክ በትናንትናው ዕለት ራሱን ካገለለ በኋላ 20 ተቃዋሚ ፓርቲዎች የሚያካሂዱት ድርድር ጊዜና እድል የባከነበት ነው ሲሉ አንድ የቀድሞ የፓርላማ አባል ገለጹ።
አሁንም ቢሆን ማቋረጥም አያስፈልግም፣ ወደፊትም ቢሆን ተስፋ መቁረጥ አያስፈልግም። ፖለቲካው ሰጥቶ መቀበል ብቻ ነው።
ዶክተር አሸብር ወልደ ጊዮርጊስ ናቸው። እነዚህንና ሌሎች ዘገባዎችን ይዘን አብረናችሁ እናመሻለን።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ አጠር ያሉ ዓለም አቀፍ የምሽቱን ዜናዎች ልናስደምጣችሁ ተመልሰን መጥተናል። የመጀመሪያ ዘገባችን ወደ ደቡብ ሱዳን ያመራል። ዓለም አቀፉ ቀይ መስቀል በረሃብ ለተመቱ ደቡብ ሱዳናውያን የምግብ እርዳታ ከአየር ላይ መጣል ጀምሯል። በጦርነት ከታመሱ አካባቢዎች ለተፈናቀሉት ብዙ ሺህ ደቡብ ሱዳናውያን የምግብ እርዳታው እንዲደርሳቸው ለማድረግ ያለው ብቸኛ መንገድ ከአየር ላይ መጣል ሆኖ ተገኝቷል። ቀይ መስቀል ለተፈናቃዮቹና ከባድ ጫና ለተፈጠረባቸው የሚያስተናግዷቸው ማህበረሰቦች እስካሁን ብዙ ቶን እርዳታ ከአየር መጣሉንም ገልጿል። በብዙ ሺዎች የተቆጠሩ ዜጎች የምግብ እርዳታው ሲመጣ ተሰብስበው በመጠበቅ የምትወስዱት ምግብ እንኳን በቀናት ውስጥ ለመጀመሪያ ጊዜ የሚጎርሱት የረባ ምግብ ሊሆን ይችላል። ገንዘብ ያላቸውም እንኳን በገበያው ምንም ስለሌለ ገዝተው ሊበሉ እንደማይችሉ ነው ሮይተርስ ለአሶሺየትድ ፕሬስ የገለጹት። ሆኖም ይሄ አሁን ከአየር የሚጣለው እርዳታም ቢሆን ለተራበ ሕዝብ በቂ እንደማይሆን የቀይ መስቀል ተወካይ ተናግረዋል።
የደቡብ ሱዳንን የሰላም ውል ተግባራዊነት የሚቆጣጠረው ቡድን ሊቀመንበር ይባረሩልን ሲሉ በሀገሪቱ በተፈናቃዮች ካምፖች የተጠለሉት ነዋሪዎች መካከል አንዳንዶቹ ጠይቀዋል። የጋራ ተቆጣጣሪና ገምጋሚ ኮሚሽን ሊቀመንበር ፌስተስ ሞሃዬ የመንግስቱ ወታደሮች በሲቪሎች ላይ የሚያደርሱትን ግድያ፣ መድፈርና ሌሎችም ወንጀሎች ሪፖርት ሳያደርጉ ቀርተዋል በማለት ነው ነዋሪዎቹ የወነጀሏቸው። ጁባ ውስጥ የሚገኘው ተፈናቃዮች ጣቢያ ነዋሪዎች ማህበር መሪ ቢካን ኩአል ሲናገሩ ፌስተስ ሞሃዬ ጦርነቱ ከተቀሰቀሰበት ጊዜ ወዲህ ከቀዬው ሸሽቶ በተፈናቃይ ካምፕ የተጠለለውንና ሀገር ጥሎ የተሰደደውን በብዙ ሺህ ሕዝብ ከድተዋል ሲሉ ወንጅለዋል።
በሌላ ዜና ሎርድስ ሬዚስታንስ በቁም ትርጉሙ የጌታ ተከላካይ ጦር የሚባለው የዩጋንዳው ሽምቅ ተዋጊ ቡድን መሪ የጆሴፍ ኮን ረዳት እጁን መስጠቱን የሀገሪቱ የጦር ሰራዊት አስታወቀ። የኮኒ የህዝብ ግንኙነት ኃላፊ ማይክል ኦማና ትላንት እጁን የሰጠው ዩናይትድ ስቴትስ የሽምቅ ተዋጊውን ቡድን ከሚያሳድደው ግብረ ኃይል እንደምትወጣ ባስታወቀች በማግስቱ ነው። ማዕከላዊ አፍሪካ ሪፐብሊክ ውስጥ እጁን የሰጠው ኦማና እንደ አውሮፓውያን አቆጣጠር በ1994 ዓ.ም ጠልፎ ከወሰደው ጊዜ ጀምሮ ሽምቅ ተዋጊ ቡድን አባል ሆኖ ለ23 ዓመታት የቆየ ሰው ነው። የዩናይትድ ስቴትስ የጦር ኃይል ኃይሎቹን በማዕከላዊ አፍሪካ ዙሪያ የሚንቀሳቀሱትን የኤልአርኤ ሽምቅ ተዋጊዎች ለማሳደድ እና መሪውን ጆሴፍ ኮኒን እና ሌሎቹንም ለመያዝ ከተቋቋመው ኦፕሬሽን ኦብዘርቫንት ካምፓስ ከተባለው ግሩፕ ኃይል እስከሚያስወጣ ትላንት ረቡዕ ባወጣው መግለጫ አስታውቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የኢትዮጵያ የሕዝብ ተወካዮች ምክር ቤት በሀገሪቱ ላይ ተጥሎ የቆየውን የአስቸኳይ ጊዜ አዋጅ ለተጨማሪ አራት ወራት የሚያራዝም ውሳኔ አሳለፉ። በቅርቡ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥቅስ አንዳንድ ግለሰቦችና ቡድኖች የሀገሪቱን ሰላምና ጸጥታ ለማደፍረስ አልፎ አልፎ ሲንቀሳቀሱ ይታያሉ ሲሉ አዋጁ እንዲራዘም መጠየቃቸው ይታወሳል። 100% በገዢው ፓርቲ ኢህአዴግ ቁጥጥር ስር የሚገኘው ፓርላማም በሙሉ ድምፅ ይህንን የአስቸኳይ ጊዜ አዋጅ አራዝመዋል። አዋጁ የጸጥታ አካላት በህገ መንግስቱ የተቀመጡ የመሰብሰብና ያለ ፍርድ ቤት ማዘዣ እንዲያስሩ ፈቃድ የሚሰጥ ሲሆን መንግስቱ ደግሞ የሀገሪቱን ሰላምና ጸጥታ ለማስጠበቅ ወሳኝ እርምጃ ነው ይላል። እስክንድር ፍሬው ተጨማሪ ዘገባ አለው።
ለስድስት ወራት በስራ ላይ የቆየው የአስቸኳይ ጊዜ አዋጅ ለአራት ወራት እንዲራዘም የህዝብ ተወካዮች ምክር ቤት የወሰነው ዛሬ ባካሄደው መደበኛ ስብሰባ ነው። በዚሁ ስብሰባ ላይ የተገኙት የኮማንድ ፖስቱ ጽህፈት ቤት ኃላፊና የመከላከያ ሚኒስትር ሲራጅ ፈጌሳ አዋጁ እንዲራዘም ያስፈለገበትን ምክንያት ማብራራታቸው በኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ተጠቅሷል። እንዲራዘም ያስፈለገው ባለፉት 6 ወራት የተገኘውን አንጻራዊ ሰላምና መረጋጋት ወደማይቀለበስበት ደረጃ ለማድረስና በአገሪቱ አንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮችን ለመቆጣጠር መሆኑን ነው ሚኒስትሩ ያስረዱት። ህብረተሰቡ አዋጁ እንዲቀጥል ያለው ፍላጎት ከግምት መግባቱንም ጠቅሰዋል። ምክር ቤቱም ያስቸኳይ ጊዜ ማራዘሚያ አዋጁን ከመረመረ በኋላ በሙሉ ድምጽ ማጽደቁ በዘገባው ተመልክቷል። በኢትዮጵያ ህገ መንግስት አንቀጽ 93 መሰረት አንድን ያስቸኳይ ጊዜ አዋጅ ለማራዘም የምክር ቤቱ አባላት 2/3 ድምጽ ያስፈልጋል። የኢትዮጵያ መሪዎች ያስቸኳይ ጊዜ አዋጁን መራዘም የሚጠይቁ ጉዳዮች መኖራቸውን ሲገልጹ ቆይተዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ ለፓርላማ አባላት እንዳሉት በተለይ የሀገሪቱ የጸጥታ አካላት በአንድ እዝ ተቀናጅተው እንዲሰሩ የሚጠይቁ ክስተቶች ሙሉ በሙሉ አልተወገዱም። ክስተቶች ካሏቸው ውስጥም በምሳሌነት የጠቀሷቸው ነበሩ።
አንዳንድ ቦታዎች የሚታዩ ግጭቶች በአውራ ጎዳናዎች መኪና አስቆሙ መዝረፍና መስተዋቶችን የመስበር፣ በጥቂት ቦታዎች ቢሆን በትምህርት ተቋማት ውስጥ የመማር ማስተማር ሂደቱን ለማስተጓጎልና ረብሻ ለመፍጠር የመሞከር፣ አንዳንድ አካባቢዎች ላይ በግለሰቦችና ድርጅቶች ቅጥር ግቢ ውስጥ የሚፈነዱ መሳሪያዎች የመወርወር የመሳሰሉ ጉዳዮች ይንጸባረቃሉ። እነዚህ ክስተቶች በውስን አካባቢዎች የተከሰቱም ቢሆን ከህዝባችን ጋር ተጨማሪ ውይይት በማካሄድና በተግባርም እነዚህን ሂደቶች ለማምከን ተጨማሪ የተጠናከረ ስራ መስራት የሚገባን መሆኑን የሚያመለክቱ ክስተቶች ናቸው። እነዚህና መሰል ጉዳዮችን ተከትሎ የአስቸኳይ ጊዜ አዋጁ ለአንድ ጊዜ ቢራዘም የተደላደለና እጅግ አስተማማኝ የሆነ ሰላም ለማረጋገጥ ይቻላል የሚለው ሀሳብ በህዝቡ ውስጥ እንደሚንሸራሸር ለመገንዘብ ችለናል።
መስከረም 28/2009 የወጣው የአስቸኳይ ጊዜ አዋጅ የቆይታ ጊዜ የሚጠናቀቀው ከአንድ ሳምንት በኋላ ነበር። አንድ ሳምንት እየቀረውም ነው ለተጨማሪ አራት ወራት የተራዘመው። አዋጁ ለአራት ወራት የተራዘመው ደግሞ በአስቸኳይ ጊዜ አዋጁ ከተጠቀሱት ክልከላዎች አብዛኛዎቹ መነሳታቸውን ኮማንድ ፖስቱ በቅርቡ ባስታወቀበት ሁኔታ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከዚሁ የአስቸኳይ ጊዜ አዋጅ መራዘም ጋር በተያያዘ ሁለት ወጣቶችን አነጋግረናል። ሁለቱም አዋጁ ወጥቶ ተግባራዊ መደረግ ከጀመረበት የመጀመሪያው ወራት ተነስቶ ታስረው የተፈቱ ናቸው። ጽዮን ግርማ በተራዘመው አዋጅ ዙሪያ ጠይቃቸዋለች።
በኢትዮጵያ በጥቅምት ወር 2008 ዓ.ም በኦሮሚያ የተቀሰቀሰው የህዝብ ተቃውሞ ከዚያም ወደ አማራ ክልል ተሻግሮ በአብዛኛው የሀገሪቱ ከተሞች ከተዛመተ ከ11 ወራት በኋላ መስከረም 29 ቀን 2009 ዓ.ም ወጥቶ ከመስከረም 28 ጀምሮ ለስድስት ወራት ተግባራዊ እንዲደረግ የተወሰነው የአስቸኳይ ጊዜ አዋጁ ሊጠናቀቅ 7 ቀናት ብቻ ይቀሩት ነበር። በዛሬው ዕለት የተሰበሰበው የህዝብ ተወካዮች ምክር ቤት ይህ አዋጅ ለአራት ወራት እንዲራዘም ውሳኔ ሰጥቷል። በዚህም መሰረት አዋጁ ተራዝሟል ተብሏል። ይህንን ውሳኔ በተመለከተ አስተያየት እንዲሰጡን የተለያዩ ሰዎችን አነጋግረናል። በዚህ ዘገባ አስተያየታቸው ከተካተቱት ኢትዮጵያውያን መካከል ሁለቱ በአስቸኳይ ጊዜ አዋጁ ስር ታስረው የተፈቱ ናቸው። አዋጁ በመራዘሙ ምን አስተያየት አለ ስል የመጀመሪያ ተጠያቂ ያደረኩት የኢንተርኔት አምደኛና በአምቦ ዩኒቨርሲቲ ወሊሶ ካምፓስ የስራ አመራር መምህር የሆነውን አቶ ስዩም ተሾመን ነበር።
እንደ ገለልተኛ ነህ ወገን ሁኝ እንደ በዚህ በአስቸኳይ ጊዜ አዋጁ መታስሬ ራሴን የሆነ ያጣሁት ነገር ኖሮ ከዛ አንጻር ሳይሆን እንደ ገለልተኛ ሁኝ ፖለቲካው እንደሚታዘብ ሰው ሁኝ ስመለከተው መንግስትም ህዝብም አማራጭ ያለ አይመስል። በመጀመሪያ በህዝብ ደረጃ የዚህ ሀገር ውስጥ የዲሞክራሲ መዋቅሩ እንዳለ የፈረሰ ነው የሚመስለኝ። በረሽብርጉ በሚዲያ አዋጁ እንደገና የበጎ አድራጎት ማህበራት ጋር ተያዘው አዋጅ አለ። እነዚህ አዋጆች እና አተገባበራቸው በዚህ ሀገር የዲሞክራሲ ስርዓት መዋቅሩ በራሱ እንዲፈርስና ህዝቡ ሀሳቡን፣ አስተያየቱን፣ አቤቱታውን፣ ብሶቱን ሊገልጽበት የሚችልበት ምንም ሌላ አማራጭ የለውም እና ያለው ብቸኛ አማራጭ በአደባባይ ወጥቶ ብሶትን የሚገልጽበት ነው እና በሌላ መንገድ ሀሳብና አስተያየቱን ያለውን ብሶትና መሻሻል ያለበትን ነገር የሚገልጽበት ሌላ አማራጭ ስለሌለው ብቸኛው አማራጭ አደባባይ ወጥቶ በተቃውሞ ይሁን በአመፅ መልክ መግለጽ ነው። ስለዚህ አስቸኳይ ጊዜ አዋጁ ሲነሳ ያው ህዝቡ ወደዚህ ያለ አካሄድ ሊገባ እንደሚችል መንግስትም የገመተ ይመስላል። እኔም በግሌ ማስበው እንደዛ ነው።
በዚህ የአስቸኳይ ጊዜ አዋጅ ታስሮ የተፈታውና ከዚህ ቀደም ከአንድ አመት በፊትም እንዲሁ ታስሮ የተፈታው የዞን 9 የኢንተርኔት የጡመራ መድረክ አምደኛ በፍቃዱ ኃይሉ ተመሳሳይ ጥያቄ አንስቼለት ነበር። በመስራዘሙ ምን አስተያየት አለ በብዬ
እውነቱን ለመናገር አልጠበቅኩም ነበረ። ምክንያቱም ለሀገር ኢኮኖሚ የሚሆን ገጽታ በጣም አስቀያሚ ነው የአስቸኳይ ጊዜ አዋጅ ማለት። ስለዚህ ያራዝሙታል ብዬ አልጠበቅኩም ነበር እና እንደውም እየሞከሩ እንግዲህ ውጤቱን እየሞከሩ መስሎኝ ነበር አንዳንድ አንቀጾችን ሲያነሱ እና ከአብዛኛው ሰው በተለየ እኔ ይነሳል ብዬ እርግጠኛ ሆኜ ነበር አዋጁ እና ሲቀጥል ሲራዘም በጣም ነው የደነገጥኩት ማለት ነው።
የአስቸኳይ ጊዜ አዋጁ ኮማንድ ፖስት ሴክረታሪያትና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ አዋጁ መራዘም ያስፈለገበት ምክንያት በሚል ከጠቀሷቸው ምክንያቶች አንዱ በመላ ሀገሪቱ በተካሄደ የዳሰሳ ጥናት ህዝቡ የተሻለ ሰላም እንዲሰፍን አዋጁ ቢራዘም የሚል አስተያየት እንዳለው ጠቅሰዋል። ከ15 ቀናት በፊትም ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማ ቀርበው ንግግር ባደረጉበት ወቅት በአዋጁ ላይ ጥቂት ማሻሻያዎች መደረጋቸውን አንስተው ከ80% በላይ የሚሆነው የማህበረሰቡ ክፍል አዋጁ እንዲቀጥል እንደሚፈልግ አስተያየት እንዳለው አስታውቀዋል። በአንድ ማህበረሰብ ውስጥ እንደሚገኝ አንድ ግለሰብና የኢትዮጵያን የፖለቲካ ሁኔታ በቅርብ እንደሚከታተል ወጣት መምህር በዚህ ላይ ምን አስተያየት አለ ስል ለመምህሩ ስዩም ተሾመ ጥያቄ አቅርቤያለሁ።
ይሄ ታማኝነት አለው ብዬ መቀበል በጣም ይከብዳል። 80% የሚሆን ሰዎች የሀገሪቱ እንደዚህ ያለ ዳሰሳ ጥናት መካሄዱን እና እንደዛ መባሉን ይሄ እንደው ያው የተለመደ በፖለቲካ ፍጆታ የተጠቀሙበት ካልሆነ በስተቀር በተግባር አስቸኳይ ጊዜ አዋጅ እንግዲህ ያው በራሱ ስትወስደው የዜጎችን ዲሞክራሲያዊ መብት የሚገድብ ነው። ሀሳብን በነጻነት የመግለጽ መብትን የሚገድብ ነው። ሌሎች የዜግነት መብቶችን የሚገድብ ነው እና ገደቡን ይህን እስራቱን መታፈኑን አምኖ ተቀብሎ እንደው 80% የሀገሪቱ ሕዝብ ይህን ነገር ተቀብሎ ነው የደገፈው ብሎ ማለት ፍጹም ታማኝነት የሌለው እና እኔ በግሌ ልቀበለው ማለት ነገር ነው። ምክንያቱም ማንም መታሰር አይፈልግም፣ ማንም ሀሳቡን እንዳይገልጽ መገደብ አይፈልግም እና እኛ ፈልገን ነው ይሄ የሆነው የሚለው ነገር የሚያስኬድ አይመስለኝም።
ለኢንተርኔት አምደኛው በፍቃዱ ኃይሉም ተመሳሳይ ጥያቄ ሰንዝሬለታለሁ።
እንግዲህ 82% የሚሆኑ የዳሰሳ ጥናት ተሳታፊዎች አስቸኳይ ጊዜ አዋጁ እንዲራዘም ፈቅደዋል ወይም ፈልገዋል ነው የተባለው እና እኔ ስሰማ በጣም ነው የደነገጥኩት። ምክንያቱም እውነት አይመስልም እኔ በአካባቢ ከማየው እና ከምታዘበው ነገር አንጻር ሲታይ ማለት ነው። ምናልባት እንግዲህ የናሙና መረጣው ላይ በዳሰሳ ጥናቱ የተሳተፉት እነማን ናቸው የሚለው ወሳኝ ጉዳይ ነው ማለት ነው። የአስቸኳይ ጊዜ አዋጁ እንዲራዘም የሚፈልጉ የስርዓቱ ደጋፊዎች ወይም ደግሞ በቃ የስርዓቱ ደጋፊዎች ብቻ ሳይሆኑ ፓርቲ በማንኛውም ሁኔታ ውስጥ ማለት ነው ሰብአዊ መብትን እየጣሰ ቢሆን ስልጣኑን አጠናክሮ እንዲቀጥል የሚፈልጉ አይነት ሰዎች ካልሆኑ በስተቀር በግሌ ጤናማ አስተያየት ነው ብዬ ራሱ አልመለከትም። አንድ ሀገሬ በአስቸኳይ ጊዜ አዋጅ ውስጥ ብዙ መፍቶች ኮምፕሮማይዝ ተደርገው ትኑርልኝ ብሎ የሚሉ ዜጎች ይኖራሉ ብዬ አላስብም። ያውም 82% በሚሆን ደረጃ ለማመን ነው የተቸገርኩት። ስለዚህ ምናልባት የናሙና መረጣው ላይ ለዳሰሳ ጥናቱ የተመረጡት ሰዎች አይነት ይወስነዋል ብዬ ገምት። እንደዛ ነው የምለው አስተያየት።
በዚህ የአስቸኳይ ጊዜ አዋጅ ዙሪያ ያላችሁን አስተያየት ስጡን። እስኪ የኢትዮጵያ ፓርላማ የአስቸኳይ ጊዜ አዋጁን ለተጨማሪ 4 ወራት አራዝሟል። እናንተ መራዘም አለበት ብላችሁ ታስባላችሁ? በተለይ ደግሞ በኢትዮጵያ ፌስቡክ አት ቪኦኤ አማሪክ ላይ የምትከታተሉን አድማጮች በጠቅላይ ሚኒስትሩ የተጠቀሰውንና አስቀድማችሁ ደግሞ ከጦማር ጸሐፊዎቹ የሰማችኋቸውን አስተያየቶች እንዴት ነው የምታዩቸው? የአስቸኳይ ጊዜ አዋጁ መራዘሙ የኢትዮጵያ መንግስት እንደሚለው ሰላምና ጸጥታ ደህንነታችሁን ያስጠብቃል ወይስ ደግሞ በአንጻሩ ከሰብአዊ መብቶችና ከተቃዋሚ ፓርቲዎች እንደምንሰማው ህገ መንግስቱን የሚጥሱና የተለያዩ የዜጎችን መብት የሚቀለብሱ አንቀጾች ያሉበት ነውና የዜጎች መብትን እያስከበረ አይደለም የሚል አስተያየት ይሰማል። የእናንተ አስተያየት ምንድን ነው? ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁ ስጡ።
Agaree, bachine, mamare, alej me toria, simot me kabe, sarej me toria, simot me kabe, sigashin beliche, watashin tatiche, chikre entiye bish, vela ish laino.
ወደ ተከታዩ ዘገባችን ስናልፍ የኢትዮጵያ ገዢ ፓርቲ ኢህአዴግና አስቀድሞ 21 አሁን ደግሞ የመድረክ በትናንትናው ዕለት ራሱን ከውይይቱ ካገለለ በኋላ 20 ተቃዋሚዎች የሚያካሂዱት ድርድር ጊዜና እድል የባከነበት ነው ሲሉ አንድ የቀድሞ የፓርላማ አባል ተናገሩ። የኢህአዴግን ፖሊሲዎች ደግፈው የአካባቢ አስተዳደራዊ አፈጻጸሞችን ነቅፈው የፓርላማ አባል ሆነው ተመርጠው የነበሩት ዶክተር አሸብር ወልደ ጊዮርጊስ የፖለቲካ ድርድሩ የዜሮ ድምር ፖለቲካ ሊያጠላበት አይገባም ብለዋል። ከድርድሩ ሂደት ትልቁ የተቃዋሚ ፓርቲዎች ስብስብ መድረክ በትናንትናው ዕለት ራሱን ያገለለ ሲሆን 6 ተቃዋሚ ድርጅቶች አዲስ የመሰረቱት ሌላ ጥምረትም ኢህአዴግ የአደራዳሪ ሚናን አልቀበልም በማለቱ ከድርድር ለመውጣት ውይይት እንደሚያደርጉ ገልጸዋል። ዶክተር አሸብር ወልደ ጊዮርጊስን ያነጋገረው እስክንድር ፍሬው ተከታዩን ዘግቧል።
የቅድመ ድርድር ውይይት ከጀመሩ 3 ወራትን ያስቆጠሩት ገዢው ፓርቲ ኢህአዴግና ተቃዋሚዎች እስካሁንም ወደ ዋናው ድርድር መግባት አልቻሉም። ትናንት በዚህ ርዕስ ማለትም በድርድሩ የሥነ ሥርዓት ደንብ ላይ ያደረጉት ውይይትም ያለ መግባባትና በልዩነት ለሌላ ጊዜ ተቀጥሯል። መድረክም ውይይቱን አቋርጧል። ራሳቸውን ያሰባሰቡ 6 ፓርቲዎችም መቀጠል አለመቀጠላቸውን ለመወሰን የሥራ አስፈጻሚ ወይም የምክር ቤት ስብሰባዎች እንደሚያካሂዱ አስታውቀዋል። እናም ያለፉት ውይይቶች እስካሁን በስምምነት አልተቋጩም። የቀድሞው የፓርላማ አባልና የፓን አፍሪካ ፓርላማ የክብር ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ያለ ስምምነት ያለፉትን ቀናት የባከኑ ሲሉ ይገልጻሉ።
እኔ በመጀመሪያ ደረጃ ራሱ ውይይቱ መጀመሩን ማድነቅ እፈልጋለሁ። በጎ ነው ነገር ነው። በሁለተኛ ደረጃ ደግሞ እርስ በርሳቸው እዚያው በፕሮግራማቸው ማስታረቅ ላይ መቀራረብ ላይ ብዙ እንኳን መሄድ ባይችሉ በሀገራዊ ጉዳዮች ላይ የሰለጠነ ተፎካካሪ ፓርቲ ከመኖሩ አኳያ ሊኖር የሚገባውን ፋይዳ ከግምት ውስጥ ከተው ያንን ነው ተስፋ አድርገው መስራት ያለባቸው። ለዚህ እያንዳንዱ ቀን የሚባክነው ጉዳት ነው ብዬ ነው የማስበው በእኔ በኩል። እና ማንኛውም ወገን ራሱን ችሎ ቀርቦ ተዋይቶ ተደራድሮ ለኢትዮጵያ ይጠቅማል ለሀገሪቱ ይጠቅማል የተፎካካሪ ፓርቲዎች በዚህ ደረጃ ነው መሄድ ያለብን ገዢ ፓርቲ በዚህ ደረጃ ነው መሄድ ያለብን የሚለውን ግዜ ሳይወስዱ ሳያቋርጡ በሄዱ ነው ሰው የተበቀውን ተስፋ ማለም ለምንችለው በየነም አስበው
እያንዳንዱ ቀን የሚባከነው ሲሉ ዶክተር አሸብር ይሄን ያህል ግዜ መፍጀት አልነበረበትም ቀድመ ድርድሩ እስካሁን ድረስ ብዙ ርቀት መሄድ ነበረባቸው በቀድመ ድርድሩ ሂደት ወይ ደግሞ ቀድመ ድርድር ሲባል በድርድሩ የሰነ ስርዓት ደንቦች ላይ የሚያደርጉት ውይይት ያልተፈለገ ጊዜ ፈጅቷል ከሚል እምነት ነው የመነጨው ያዳጋላለጾት
በርግጥ እንደዚያ ነው እኔ ማምነው ይሄ አሁን እያንዳንዱን ነገር በጉጉት ነው የምንጠባበቀው በቀድመ ድርድሩ ድሮ አልቆ ድርድሩስ ገብተው መሆን የሚገባውን ህዝቡ የሚጠብቀውን ፓርቲዎች የሚጎትን ነገር ይፈጽማሉ ተብሎ ነው የሚጠበቀው እንጂ ገና ከአሁኑኑ ክራክ ማድረግ የተለያዩ ሀሳቦችን የግጭትና የመለያየት ሀሳቦችማ ድሮም ነበሩ አይጠቅሙም ወደዚያ እንደዚህ አይነት መድረክ ከተገኘ ጥሩ የፖለቲካ ኦፖርቹኒቲ ነው ለዚህ ጥሩ መድረክ ነው ያንን መጠቀምና በዚያ ደረጃ ያለውን በሙሉ አጋጣሚ መልካም አጋጣሚ በሙሉ መጠቀም መቻል ነው እንጂ አሁንም ቢሆን ማቋረጥም አያስፈልግም ወደፊትም ቢሆን ተስፋ መቁረጥ አያስፈልግም ፖለቲካው ሰጥቶ መቀበል ብቻ ነው ደግሞ ፖለቲካ ላይ ብዙ ጊዜ የሚባለው ተደራድረ ያገኘው ውጤት ከዜሮ በታች አይሆን ነው የሚባለው ኔጌቲቭም እኮ አለ ተጣልቶ መለያየት ራሱ ኔጌቲቭ ነው ፖለቲካው ውስጥ እና ከዜሮ አይውረድ ነው የሚባለው 100% ሳይሆን ከዜሮ አይውረድ ነው ድርድር የሚባለው ስለዚህ አሁን በዚህ ደረጃ ጥሩ ተስፋ ያለ ያንን መጠቀም ነው የሚያስፈልገው በየቀኑ የሚያገኙትን ፐርሰንቴጅ የሚያገኙትን ድል እየጨመሩ ያሳደጉ መሄድ ነው እንጂ ከግጭትና ከመለያየት የሚገኝ ነገር ለኢትዮጵያ ህዝብ የማይጠቅምም እኛ ለምንጠብቀውም ተስፋው ነው ይሄድ
ድርድሩ ከቀጠለ ሊያሳካ ከሚችላቸው ነገሮች አንዱ የሀገሪቱ የምርጫ ስርዓት መሻሻል እንደሚሆን ዶክተር አሸብር እምነታቸውን ገልጸዋል
ለነሱ ምቹ ነገር ይፈጥራል ሐሳባቸው እነት ፕሮግራማችን የተቀራረበ ነው ወይ አንድ መሆን የምንችል ነን ወይ ይሄ ውይይት መኖሩ በራሱ ከዚህ ከሚያደርጉ ድብት ተነስተው ከክርክሩ ተነስተው ማን ከማን እንደሆነ ማን ለማ ከማ ጋር እንደሚመሳሰልና ወደ አንድ ለመምጣት ለነሱ ምረዳቸው ይጠቅማቸዋል ወደፊትም ጠንካራ ሊሆኑ ይችላሉ ዋና ነገር እነሱ ጠንክረው ይወጣሉ እንደኛ ተቃዋሚዎች አሁን በሚያደርጉት ውይይት ከአደግ እየተለዩ ሲሄዱ የተለዩትም ከተለዩት ተቃዋሚዎች ጋር አንድ እየሆኑ ሲሄዱ ያ ደግሞ ለነሱ ለወደፊቱ ጠንካራ የሆነ ተቃዋሚ ፓርቲ አገሪቱ ላይ እንዲኖር በአንድ ፓርቲ እንዲማከሉ ሊያደርግ የሚችል ነገር ሊያመጣላቸው ይችላል ተብሎም ይተበቃል
በገዢው ፓርቲና በ21 አገር አቀፍ ፓርቲዎች መካከል በሚካሄደው ድርድር ልዩነቶች እየታዩ ያሉት በተለያዩ ወገኖች መካከል ነው በገዢው ፓርቲና በተቃዋሚዎች መካከል የሚታየው ልዩነት አንዱ ነው በራሳቸው በተቃዋሚ ፓርቲዎች መካከልም ልዩነቶች ይታያሉ የቀድሞው የፓርላማ አባል እንደሚሉት ታዲያ እንደዚህ አይነቱ መድረክ እነዚህን ተቃዋሚዎች ለማቀራረብም አጋጣሚ ሊሆን ይችላል በቀጣይ ለውይይት የተያዘው ቀጠሮ የፊታችን ሚያዝያ 2009 ዓ.ም ተመረተ ነው ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። አሁን ደግሞ ወደ ሌላ ዘገባ እንሻገራለን። የምግብ ዋስትናን ማረጋገጥ የሚቻለው መንግስትና የግል ዘርፍ ለሰውና ለወጣት መሪዎች ትኩረት ሲሰጡ መሆኑን ዋሽንግተን ዲሲ ላይ የመከረ ያለው አመታዊ የምግብ ጉባኤ አሳስቧል። ዘ ቺካጎ ካውንስል በሚባለው አንገብጋቢ በሚባሉ ዓለም አቀፍ ጉዳዮች ላይ የሚደረጉ ንግግሮችን የሚያበረታታና ጥልቀት ያለው ግንዛቤ ለማስጨበጥ የሚሰራ ተቋም ነው። አመታዊውን የምግብ ዋስትና ስብሰባ ዋሽንግተን ዲሲ ላይ ያካሄደ ያለው ሰለሞን አባተ የጉባኤውን ሂደት እየተከታተለ ነው። ተከታዩን ዘገባ ልኮልናል።
የአፍሪካ አቅምና ሰብአዊ ሀብቷ ትናንት በKNL ጌትስ ቢሮ የተካሄደው ሲምፖዚየም የጥናታዊ ጽሑፍና የውይይት ርዕስ ነበር። የዓለማችንን እያሻቀበ የሄደ የምግብ ፍላጎት ማርካት የሚቻለው ከእንግዲህ በወረት ብዛትና በመዋዕለ ንዋይ ፍሰት ብቻ አይደለም። መክፈል መቻለም ብቻውን የምግብ ዋስትናን አያመጣም። ከእንግዲህ እህል እንዲትረፈረፍ የሚሻ ቢኖር ሙሉ አቅምና ጥሪቱን ተሰጥኦና ችሎታ ያለው በቂ መሳሪያና ዕውቀት የታጠቀ የሰው ኃይል መገንባት ላይ ያፍስስ። ይህ የዘንድሮው የዓለም አቀፍ የምግብ ዋስትና ጉባኤ ትኩረት ነው። በዚህ መስክ የመንግስትና የግሉ ዘርፍ ተመሳጥረውና ተጋግዘው መስራታቸው ብቻ ነው የሰውን ሀብት ማልማትና ማጨድ እንዲሁም ወደ አዲስ አይነት ሽግግር መውሰድ የሚያስችለው። በሲምፖዚየሙ ላይ እየተሳተፉ ያሉትና ጽሑፍም ያቀረቡት የፐርዱ ዩኒቨርሲቲው የግብርና ዲፓርትመንት ፕሮፌሰር እንዲሁም የ2009 ዓ.ም በአውሮፓ አቆጣጠር የዓለም የምግብ ሽልማት አሸናፊው ፕሮፌሰር ገቢሳ እጀታ በተለይ የአፍሪካን ግብርና እየተፈታተኑ ምርቱንም ወደ ኋላ እየጎተቱ ያሉ የተፈጥሮ አካባቢና የአየር ንብረት ለውጥ ጉዳዮች፣ የተደጋገሙ የኤልኒኞ ክስተቶች፣ የአፍሪካ ግብርና በቂ የእውቀት ሽግግርና ዘመናዊ ትጥቅ በበቂ ሁኔታ አለማግኘቱ፣ ተቋማት በሚገባው መጠን እየተጠናከሩ አለመሆናቸው እንደሚጠቀሱ ተናግረዋል። ወጣት የግብርና መሪዎችን ማፍራት፣ ወደ ሥራ ማስገባት፣ በሥራ ላይ እያሉም አቅማቸውን በማበልጸግና አምራች ሆነው እንዲቆዩ በማድረግ እንዲሁም ለሚያስመዘግቡት ስኬት የሚገባቸውን ሽልማትና ክፍያ መስጠት፣ ማበረታታት፣ የሰው ሀብት ብክነትን ለማስወገድ፣ የተሻለ ምርት ለማስገኘት የመንግሥትና የግሉ ዘርፍ በጋራ ሊሰሩበት የሚገባ መስክ መሆኑን ፕሮፌሰር ገቢሳ መክረዋል። ኢትዮጵያን ጨምሮ መላይቱ አፍሪካ ስለ ምግብና ራስን ስለመቻል ሲመክሩ ብዙ ዕድሜ ተቆጥሯል። ስለ ብዙ መላዎች ውይይቶች ተካሂደዋል። ለመሆኑ ለምን ይሆን ከዚያ የችግርና የረሃብ ቀለበት መውጣት ያልቻሉት? ዶክተር ገቢሳ እጀታን ከስብሰባው በኋላ በግል አግኝቼ ጠይቄያቸው ነበር።
እኛ በሳይንሱ ነው የምናየው፣ ከሳይንሱ ወጥተን ደግሞ የአቀነጃጀትን ነገር ነው የምናየው። እና እኛ የምናውቀው መንገድ ለውጥ ያመጣል የሚባለው እና መንግስት በግል በየሀገሩ የሚያቀናጀው ድርጅቶች የተለያዩ ናቸው። እና በተቻለ መጠን ምንድነው መንግስት ነገሮችን ለማያያዝ ጥረት ማድረግ አለበት። አንድን ነገር ይያዝና የፖለቲካ አጀንዳ ይሆናል። ከዛ ወጥቶ ግን መሰረታዊ ለውጥ ለማምጣት የሚችል አቋም አድርጎ ሁሉን አያይዞ አሁን ለምሳሌ ባነሳሁት መንግስት ድርጅትና የግል ድርጅት በምን አይነት መንገድ አብሮ ለመስራት ይችላል። ሁለተኛ ነገር የሰው ጉልበቱ የሚማረው ትምህርት ቁም ነገር ልዩነት ያመጣል እና እነዚህ ትምህርት ቤቶች ሲስፋፉ የፖለቲካ ድርጅቶች መሆን የለባቸው፣ የመንግስት ድርጅቶችን ብቻ መሆን የለባቸው። መሆን ያለባቸው አካዳሚክ ከሆነ አካዳሚክ ኢንስቲትዩሽን ሆነው ስለዛ አካዳሚክ የሚያውቁት ሰዎች መሰረት ባለው መንገድ አቀናጅተውት ጠቃሚ ነገር ሊወጣው እንዲችል። በተጨማሪ ደግሞ መንግስት ደግሞ የራሱ ኃላፊነት አለ። ፖሊሲ የመንግስት ግል አቋም ነው። ያ መንግስት ይህንን ፖሊሲ አንደኛ የተማሩት ሰዎች ስራ የሚያገኙበት መንገድ መፍጠር አለበት። መንግስት ሁሉም ቀጥሮ አይችልም። ፕራይቬት ሴክተሩን ማደራጀት አለበት። ሁለተኛ ነገር እነዚህ ድርጅቶች በሚቋቋሙበት ጊዜ ለደሃው ምን ያህል የሚጠቅም ነገር አለ? አንዳንድ ጊዜ እርሻዎች ለውጭ ድርጅቶች የሚሰጡበት አለ። እሱ በምን አይነት መንገድ ነው መንግስት የሚያየው ጥቅሙንና ጉዳቱን? ይህንን አይነት ነገር ማየት አለባቸው የሚል ነው።
አሁን ያነሱት ነገር ብዙ ጊዜ ከመሬት ነጠቃ ጋር ተያይዞ መሰረተ ልማት ሲስፋፉ ለገበሬው ተገቢው ትኩረት አይሰጠውም፣ ካሳ አይከፈለውም፣ ወይም በሚሸጋገርበት ጊዜ ወደ ሌላ ቦታ በተራዘመ ጊዜ አይታይም የገበሬው ሁኔታ ተብሎም ቅሬታዎች የሚነሱባቸው ሁኔታዎች አሉ።
እኔ በአጠቃላይ ፖለቲካ ባልሆነ መንገድ ነው የምናገረው። ለምንድን ነው ይሄ ነገር ሀገር ቤት ውስጥ እውቀቱ ያላቸው ሰዎች አሉ። እነዚህ እውቀት ያላቸው ሰዎች ተፈላጊው ኢንቨስትመንት ቢሰጣቸው የሀገር ሰዎች ይህንን አይነት እርሻ ለማልማትና ለማደራጀት ይችሉ ይሆናል። ለምሳሌ ያህል በኃይለ ሥላሴ ጊዜ እንደዚህ አይነት ነገር በአዋሽ ሸለቆ ውስጥ ብዙ የአለማያም ኮሌጅ ምሩቃን እርሻ ከፍተው ለራሳቸውም ጠቃሚ ስራ አቋቁመው ሀገር የሚረዱበት ነገር ስላለ በእያንዳንዱ የአፍሪካ ሀገር እንደዚህ አይነት ነገር ሊደረግ በቀላሉ ይችላል እና እነዚህን መንግስት ማየት እንዳለበትና ከውጭም ከውስጥም የሚያደርጉትን ክራይቴሪያው ምን እንደሆነ ትራንስፓረንት በሆነ መንገድ አይታወቅም እና ለምን እንደሚደረጉ ይህን ያህል ግልጽ የሆነ መልስ የለኝም። ለሱ
በመጪዎቹ 13 ዓመታት ውስጥ የአፍሪካ የህዝብ ቁጥር ወደ 2 ቢሊዮን ያሻቅባል። የምግብ አቅርቦቱም በዚያው መጠን እንዲሻሻል ይጠበቃል። አሁን አህጉሪቱ እየተጓዘች ባለችበት አያያዝ አሁን ያላትን 1 ቢሊዮን ያልደፈነ ሰው እንኳ ሙሉ በሙሉ መመገብ አልቻለችም። በዚህ ዛሬም በቀጠለውና አሁን እየተካሄደ ባለው ሲምፖዚየም ላይ የዩናይትድ ስቴትስ እንደራሴዎች፣ የቀድሞ የግብርና ሚኒስትሮች፣ ተመራማሪዎችና የግዙፍ ኩባንያዎች መሪዎች ንግግሮችን እያደረጉና ውይይቶች እየተካሄዱ ናቸው። ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን።
የዛሬው የጋቢና ጉዟችን በዚሁ ተጠናቋል። እንግዲህ ሄኖክ፣
አዎ አድማጮች አስተያየቶቻችሁን እስኪ ላኩልን። በፌስቡክ በተለይ አት ቪኦኤ አማሃሪክ ላይ አስቀድማችሁ በሰማችሁት በአስቸኳይ ጊዜ አዋጁ ዙሪያ የእናንተን አስተያየት እየጠበቅን ነው። ለአየር እናበቃለን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜርን። ዝግጅታችን በቴክኒክ ያቀነባበረው ሞክቢል ያበረው ነው። ሰላም፣ እንግዲህ ደህና ደሩ።
ጉዟችሁ የሰመረ ይሁን እያልን ነገ እንገናኛለን በዲጄ ፋትሱ ሙዚቃ።